የኢትዮጵያ ድምፅ የሬዲዮ አገልግሎት ነው። ጤና ይስጥልኝ አድማጮቻችን፣ እንደምን ሰንብታችኋል? ኢትዮጵያ ድምፅ የሬዲዮ አገልግሎት በየሳምንቱ ሮቡ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ፕሮግራማችን ጀመርን። ፕሮግራማችን ለመከታተል በድረ ገጻችን www.thevoiceofethiopia.com እንዲሁም በፌስቡክ አምዳችን ቮይስ ኦፍ ኢትዮጵያ መከታተል ትችላላችሁ። የዛሬውን ቀደምት ዝግጅታችን ከአሸናፊ እንጀምራለን። አሸናፊ እንደምን ሰንብተሃል? አንተ ወደ ዜናው አምራለን። እንኳን ለረመዳን የጾም በዓሉም በደህና አደረሰን ልበልህ እንጂ
በቅድሚያ አንተም እንዳልከው ለሙስሊም ኢትዮጵያና ኢትዮጵያውያን እንኳን ለቅዱሱ የረመዳን ወር ጾም በሰላም አደረሳችሁ። እንግዲህ በመላው ዓለም በረገጠን ስከታል ሙስሊም ኢትዮጵያና ኢትዮጵያውያን ለሰላም እንደምሰንብታችኋል። በኢትዮጵያ ጊዜ አቆጣጠር ሁለት ረቡዕ ግንቦት 8/2010 ዓመተ ምህረት ነው። ዜናውን ከአዲስ አበባ ማሰማችሁ አሸናፊ ይባላል። የሰሞኑ ዋና ዋና ሀገር ቤት ዜናዎች፣ ጠቅላይ ሚኒስትር ዶክተር አብይ የረመዳን ጾምን ምክንያት በማድረግ ለእስልምና እምነት ተከታዮች የመልካም ምኞት መልእክት አስተላልፈዋል። በህዳሴ ግድብ ዙሪያ የኢትዮጵያን ጥቅም በሚያስጠብቅ መልኩ ስምምነት ላይ መደረሱን የውጭ ጉዳይ ሚኒስትር አስታውቋል። የህብረተሰቡን ጥያቄ በአዲስ አሰራር መመለስ እንደሚያስፈልግ ጠቅላይ ሚኒስትር ኃይለማርያም ለከፍተኛ የመንግስት አመራሮች አሳስበዋል። የሚሉት ናቸው። ሌሎች ዜናዎችም አሉን። በሰሞኑ አበይት የአገር ቤት ጉዳዮች ላይ እንወያያለን። በቅድሚያ ዜናዎችን በዝርዝር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ የረመዳን ጾምን ምክንያት በማድረግ በመላው የእስልምና እምነት ተከታዮች የመልካም ምኞት መልእክት አስተላለፉ። ጠቅላይ ሚኒስትሩ በመልእክታቸው የረመዳን ወር ከሰላም፣ ከፍቅር፣ ከመረዳዳት፣ ከአንድነት፣ ከእዝነት፣ ከመስጠትና ከሌሎች በርካታ መንፈሳዊ ትሩፋቶች ጋር የተዛመደ ወር ከመሆኑ ጋር ተያይዞ የተለየ ወር መሆኑን ጠቅሰዋል። ከዚህ አንጻርም የረመዳን ወር ለህዝበ ሙስሊም በረከት ይዞ ይመጣልም ብለዋል። ወሩ የሰላም ወር በመሆኑም ህዝበ ሙስሊሙ ለሀገራችን ኢትዮጵያ ሰላም፣ እድገት፣ እምነትና ብልጽግና ፈርቶ የሚጸልይበት እንዲሆንም እምነታቸውን ገልጸዋል። ምዕመኑም በጾም ወቅት ራሱን በመመልከት ከራሱ ጋር በመታረቅ እና ከፈጣሪ ጋር በመገናኘት ለሀገርና ለህዝብ የሚበጅ ሀሳብና በተጨባጭም ወደ መሬት የሚወርድ ተግባር የሚያከናውንበት እድል ያገኛል ብለዋል። በዚህ የጾም ወር መላው ሀገራችን ሰላም እንዲሆን እና ህዝባችንም በሰላም ተዋዶ በፍቅር ተዋህዶ የመኖር የዘመናት ታሪክ ይዘልቅ ዘንድ እንደ ሁልጊዜውም በጸሎት ዱዓችሁም እንድትማጸኑ ጥሬን አቀርባለሁ ብለዋል መልእክታቸው። በመጨረሻም ታላቁ የጾም ወር ደግ ደጋችን በዝቶ ክፉ ክፉ የሚቀንስበት የሰላም፣ የአንድነት፣ የደስታ፣ የፍቅር፣ የአሴት እንዲሆንላችሁ ልባዊ ምኞቴን እየገለጽኩ አሁንም በድጋሚ ረመዳን ከሪም ልላችሁ እወዳለሁ በማለት የእንኳን አደረሳቸው መልእክታቸውን አስተላልፈዋል። በታላቁ የህዳሴ ግድብ ዙሪያ ድርድር ሲካሄድባቸውና ስምምነት ሳይደረስባቸው የቆዩ የተለያዩ ጉዳዮች የኢትዮጵያን ብሔራዊ ጥቅም በሚያስጠብቅ መልኩ ከሱዳንና ግብጽ ጋር ስምምነት ላይ ተደርሶባቸዋል። የውጭ ጉዳይ ሚኒስቴር እንደገለጸው ሁለተኛው የኢትዮጵያ ሱዳን ግብጽ ከፍተኛ የሚኒስትሮች ስብሰባ በስኬት ተጠናቋል። በዚህም ሀገራቱ በግድቡ ውሃ ሞላልና አለቃቀቅ ላይ ራሱን የቻለ ሳይንሳዊ ጥናት ለማካሄድ ከሶስቱ ሀገራት የተወጣጣና ከእያንዳንዳቸው አምስት አባላት ያሉት ክፍል ለማቋቋም ተስማምተዋል። ከዚህ ባለፈም አማካሪው ያቀረበው የጥናት ማስጀመሪያ ሪፖርት ላይ ሀገራቱ ያላቸው ማብራሪያ፣ ጥያቄና አስተያየት በሶስትዮሽ ብሔራዊ ቴክኒክ ኮሚቴው ተደራጅተው ለአማካሪው በማቅረብ አማካሪው የሚሰጠው መልስ ላይ በቀጣይ ውይይት ለማድረግ መስማማታቸውን ገልጸዋል። ይህ የሀገራቱ መሪዎች በአመት ሁለት ጊዜ ስብሰባ እያካሄዱ ሚኒስትሮቹ መግባባት ላይ መድረሳቸውም ተመልክቷል። ኢትዮጵያ ውስጥ አሁን እየታየ ያለውን ሀገራዊ መነቃቃት ለመጠቀምና ወደፊት ለማራመድ የህብረተሰቡ ጥያቄ በአዲስ አሰራር መመለስ እንደሚያስፈልግ ጠቅላይ ሚኒስትር ዶክተር አብይ አህመድ ገለጹ። ጠቅላይ ሚኒስትር ዶክተር አብይ ከፍተኛ የስራ ኃላፊ ሚኒስትሮች፣ ሚኒስትር ዴታዎች እና ዋና ዳይሬክተሮች ጋራ ትላንት በጠቅላይ ሚኒስትር ጽህፈት ቤት ውይይት አድርገዋል። በዚህ ወቅት ለውይይት መነሻ እንዲሆን ባቀረቡ ጽሁፍ የህዝቡ አገልጋይ የሆነ አመራር ምን አይነት ስብዕና ሊላበስ እንደሚገባ ማብራሪያ አቅርቧል። ጠቅላይ ሚኒስትሩ አመራሩ ኢትዮጵያ አድጋለች ከማለት ባሻገር በተጨባጭ ህዝቡ ምን ያህል ተጠቅሟል የሚለውን መፈተሽና ማረጋገጥ እንዳለበት ጠቁመዋል። ይህን ጉዳይ በውይይት ክፍለ ጊዜያችን በስፋት እንመለስበታለን። ከቤንሻንጉል ጉሙዝ ክልል የተፈናቀሉ ዜጎችን ወይታ የሚመረምር ቡድን ወደ ባህር ዳር መላኩን የኢትዮጵያ ሰብአዊ መብት ኮሚሽን አስታወቀ። የኮሚሽኑ ኮሚሽነር ዶክተር አዲሱ ገብረእግዚአብሔር ገለጹት የፈላኩት የኮሚሽኑ መርማሪ ባለሙያዎች የተፈናቀሉ ዜጎችን ጨምሮ የሚመለከታቸውን አካላት በማነጋገር የሰብአዊ መብት አፈጻጸም መፈጸም አለመፈጸሙን ያጣራሉ። የተገኙ መረጃዎችን በማጠናቀርም የምርመራ ውጤት ሪፖርት ለተወካዮች ምክር ቤት ይቀርባል ብለዋል። የምርመራ ውጤቱ የሰብአዊ መብት መፈጸሙን የሚያመለክት ከሆነም በድርጊቱ የተሳተፉ ግለሰቦችን ተጠያቂ በማድረግ እርምት እርምጃ እንደሚወሰድ ኮሚሽኑ ለምክር ቤቱ ምክር ሀሳብ እንደሚያቀርብ ተናግረዋል። በተያያዘ ባለፈው ሳምንት በሰብአዊ መብት ላይ የተፈጸመውን ጥሰት ሲመረምር በነበረ የኮሚሽኑ የኢትዮጵያ ሶማሌ ክልል ቅርንጫፍ ጽሕፈት ቤት ኮሚሽነር አቶ ጀማል መሐመድ ላይ የተፈጸመውን ጥቃት ኮሚሽነሩ አውግዘዋል። በጉዳዩ ላይ አስፈላጊ ማጣራት ተካሂደው ሪፖርቱን ለተወካዮች ምክር ቤት ማቅረባቸውንም ኮሚሽነሩ አስረድተዋል። አቶ ጀማል ላይ ጥቃት ተፈጽሟል የተባሉ የመንግስት አካላትም ተጠያቂ እንዲሆኑ ኮሚሽኑ እንደሚሰራ ገልጸዋል። መቀመጫውን ከሀገር ውጭ ካደረገውና የኦሮሞ ዲሞክራቲክ ግንባር ኦዴግ ተብሎ ከሚጠራው ድርጅት ጋር ድርድር መጀመሩን የፌዴራል መንግስት ገለጸ። የመንግስት ኮሚኒኬሽን ጉዳዮች ጽሕፈት ቤት ባወጣው መግለጫ የፌዴራል መንግስት የሀገሪቱ ሰላምና መረጋጋት ለማረጋገጥ ያላሰለሰ ጥረትና ተግባራዊ እንቅስቃሴ በማድረግ ላይ መሆኑን ጠቅሷል። የሀገሪቱ ህገ መንግስት ተቀብለው በሰላማዊ መንገድ ከሚታገሉ የፖለቲካ ፓርቲዎች ጋር ለመደራደር ዝግጁ መሆኑን በገለጸው መሰረት ለተፎካካሪ የፖለቲካ ፓርቲዎች የሰላም ጥሪ ማስተላለፉን አስታውቀዋል። በዚህም መንግስት ከፍተኛ አመራሮች መቀመጫውን ከሀገር ውጭ ካደረገውና የኦሮሞ ዴሞክራቲክ ግንባር ተብሎ ከሚጠራው ድርጅት ጋር ድርድር አድርገዋል ብለዋል። ግንባሩም ከመንግስት የቀረበለትን ጥሪ አክብሮ በሰላማዊ መንገድ የፖለቲካ እንቅስቃሴ ለማድረግ መወሰኑን መንግስት በአድናቆት እንደሚመለከተውም አመልክቷል። ከግንባሩ ጋር የተደረገው ድርድር የተሳካና ሀገራዊ መግባባት የተሰፈነበት እንደነበር ያነሳው መግለጫው በተለቀለ መንገድ የሚደረግ ውይይትና ድርድር መንግስት በሰላማዊ መንገድ ከሚታገሉ አካላት ጋር በቀጣይ ማጠናከር እንደሚቀጥል ገልጸዋል። መግለጫው የግንባሩ አመራሮች በቅርብ ቀናት ውስጥ አዲስ አበባ እንደሚገቡ ጠቅሶ ቀሪ ድርድሮችም አዲስ አበባ እንደሚደረጉ ይጠበቃል ብሏል። እንግዲህ ዘውዱ ላይነቱ ያሉን የሰሞኑ ዜናዎች እነዚህ ናቸው።
በጣም አመሰግናለሁ አሸናፊ። አድማጮች የምታዳምጡት ኢትዮጵያ ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ይቀጥላል ከዚች ሽግር ሙዚቃ በኋላ።
ሽን በቀኑ ብቻ ላግኝሽ ማታ ማታ ላግኝሽ ማታ ማታ አለኝ ፍቅር የማወጋሽ ላግኝሽ ማታ ማታ ላግኝሽ ማታ ማታ እንዳትቀርብኝ ነይ ስወድሽ ላግኝሽ ማታ ማታ ሽ ባይሽ ባይሽ የልቤ ምርጫንቺ ስለሆንሽ እስከ ዘላለም ሌላማለን ሽልማት ነሽ ከላይ ከላይ ሳቂ ተጫዋች ምን እንዳይሉ ተዋደዱ ነው ቤላይሉ ምንም ጭንቀትሽን እንዳይኔ ከኔ ጋር ነሽ ፍቅር የኔ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ፈታ በይ ፈታ 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 በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር ከኔ በላይ ነው የምወደሽ ደስ ሳይልሽ ሙቻለቀሽ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋር አስ እንግዲህ ሰብሰብ አንተምን ይላል እውሰዘው ቸብና ላግኝሽም በቀኑ ብቻ
ላግኝሽ ማታ ማታ ላግኝሽ ማታ 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 ማታ
አለኝ ፍቅር የማወጋሽ
ላግኝሽ ማታ ማታ ላግኝሽ ማታ 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 ማታ
እንዳትቀርብኝ ስወድሽ
ላግኝሽ ማታ ማታ
ወይ ታዲያ ንገሪኝ እርግጠኛ ነኝ ወደሽዋ ካፍሽ ባልሰማይ ይሻውራል ወይና ታጥም ፍቅራችን አመስግን ነው ጌታችንን ማሰከቀኑ የኛ ደስታ ያልኩሽ ለዚህ ነው ነይ ማታ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋ
ፈታ በይ ፈታ ፈታ
ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋ
ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ ጋ
ሀሳብ ጭንቀቱን በቃ ተይና ሳቄ ተጫወት ፈታ በይና የነገን ነገር ለአምላክ ትተሽ በዚህ ምሽት ላይ ፍቅሬ ንገሽ ፈታ በይ ፈታ ፈታ ውዴ ዛሬ ነሽ ከኔ
ጋር አስግድ ሰብሰብ አንተ ምን ይላል እውታዘው ቸብና ኦመድስ ያዛታንተ እስካዛተ ያመጣ ያመጣ ያዝቲ አፖ
አድማጮች ይህም ተደምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው። ፕሮግራማችን ከተላለፈ አሸናፊ በዜናህም ተክሰዋል። ጠቅላይ ሚኒስትር አብይ የሥራ ባልደረቦቻቸው ሚኒስትሮቻቸውን እና ከፍተኛ አመራራትን ይዘው ጥናታዊ ጽሑፍን መሰረት ያደረገ ውይይት አድርገዋል። ብዙም ጥልቀት ያለበትም ውይይት እንደሆነም ተረድተናል። ግን ከዚህ ከውይይታቸው ውስጥ ዋና ዋናው ነገሮች የምትላቸው ነገሮች ምንድናቸው? ሳቸው አቀረቡ ያሏቸው ጽሑፎች ከጽሑፋቸው ወይም ደግሞ እንደ ቴሌቪዥን አመለካከት ስንመለከት ጽሑፍ እንትን ያደረጉ ይመስላል ገለጻ ያደረጉ ይመስላል እና ከዛ ውስጥ ዋና ዋና አንኳር ምትላቸውን እስቲ እናውጣቸው።
እሺ፣ በመጀመሪያ ደረጃ ጥናቱ በጣም ቴክኒካል ነው። በራሳቸው የተሰራ ይመስለኛል። ከዚህ ቀደም ፕሮግራም የተለያየ ስልጠና ሲሰጡ አይቻለሁ። የዚህ አይነት ጥናት ነው የሚያቀርቡትና ይሄ በራሱ አንድ የሰውየውን ብቃት በተለይ የቴክኒክ እውቀት የዚህ የስራ አመራር እውቀት ላይ ያላቸውን እውቀት የሚያሳይ ሆነ ያገኘት። እንግዲህ ጽሑፉ ማሳሰቢያ ነው የተሰጠው ለአመራሮቹ፣ ምን መሰራት እንዳለበት፣ እንዴት መሰራት እንዳለበት ነው የተናገሩት። እና እንግዲህ መነሻ ያደረጉት መነቃቃት ተፈጥሯል አሁን በሀገሪቷ ውስጥ። ይሄ እውነት ነው፣ ህዝቡ ጋር ሁሉም ጋር ነው የምታየው። ለምሳሌ በዶክተር አብይም በግላጭ ካገኘ ሰው ዘሎ አንገታቸው ላይ ተጠምጥሞ በቃ እንደ ጓደኛ ነው
እንትን የሚያቸው።
በሄዱበት ቦታ ህዝብ ያደረገላቸውን አቀባበል አይተሃል። ይሄ አዲስ ነገር መጥቶልናል የሚል መነቃቃት ነው። አዲስ ነገር ይመጣል የሚል ተስፋም ተፈጥሯል ማለት ነው። እና አሁን እንግዲህ ይሄ ተስፋና መነቃቃት እስካሁን ሲፈጠር ቆየ። ይሄ ተስፋና መነቃቃት ሰላምና መረጋጋቱን አስፍኖልናል። ይሄ የመጀመሪያው የስራ እርምጃ ነው። ግን ቀጣይ ስራዎች አሉ። ህዝቡ ያነሳቸው ጥያቄዎች አሉ። የልማት፣ የመልካም አስተዳደር፣ የፍትህ፣ የስራ አጥነት ችግር፣ ፍትሐዊ የሀብት ክፍፍል፣ የዴሞክራሲ ምህዳሩን መስፋት ወዘተ። ወደ እነዚህ በተስፋ ህዝቡ ተስፋ የተፈጠረበት ነገር ለመሄድ በርካታ ስራዎች ይቀሩናል። በዚህ እስካሁን ድረስ በመጣንበት የተለመደ አሰራር ይህንን ነገር ማሳካታችን እርግጠኛ አይደለም። በተለመደው አካሄድ የህዝቡ ውስጥ የተፈጠረውን ተስፋ ማሳካታችን ዋስትና አይኖርም። ስለዚህ አዲስ አሰራር መዘርጋት አለብን ነው። እንግዲህ ይሄንን ብለው ሲያበቁ በመጀመሪያ ትልቁ አሁን ትኩረት የሚሰጠው ነገር ሁልጊዜ ስለ እድገት እናወራለን። እናንተም በሁለት አዛድ ጓላ ዓለም ባንክ እንደዚህ ያለ የዓለም ባንክ ያረጋገጠው ሪፖርት ነው። በተለይ የዓለም ባንክና በአይኤምኤፍ ከተናገሩት ደግሞ ለሁለት ዲጂት አሃዝ ባለፉት ተከታታይ 10 ዓመታት ያ ተከታታይ እድገት፣ እነዚህ ነገሮች ብቻቸውን በቂ አይደሉም። ይሄ እድገት በተጨባጭ የህዝብ ኑሮ ላይ ያለውም ነገር ነው መታየትና መገመት ያለበት የሚል ነው። ይሄ ማለት እድገት የአንድ ሀገር ውስጥ ኢኮኖሚ እድገት ኖሮ ልማት ላይ ኖር ይችላል። ኢኮኖሚ እድገት ማለት የጂዲፒ እድገት ማለት ነው። ጂዲፒ በ10% በ5% እንደ ሁኔታው እንደያገሩ በ1% ሊያድግ ይችላል። አሁን ይሄ እድገት ልማት የሚሆነው ይሄ በእንግሊዝኛ growth and development የምንለው ማለት ነው። ይሄ እድገት development ወይም ልማት እንዲሆን ከዚህ ከተፈጠረው ተጨማሪ ሀብት ህዝቡ መጠቀምና በተጨባጭ የህዝቡ ኑሮ ላይ ለውጥ መታየት አለበት። ኢኮኖሚው ባደገበት ልክ የስራ አጥነት ቁጥሩ እየቀነሰ መሄድ፣ የሰው ገቢ እያደገ መሄድ፣ የተሻለ ኑሮ መኖር መቻል፣ ባደገበት ልክ አምና ሲኖር ከነበረው ዘንድሮ የተሻለ የሚኖር ሆኖ መታየት፣ በዚህ መገለጽ አለበት። እና ኢኮኖሚው አድጓል ብቻ የሚለው በተጨባጭ ካለው ለውጥ ጋር ካልተያያዘ ምንም ትርጉም አይኖረውም። ስለዚህ አድገናል ስንል ይሄኛውንም አብረን ማየት አለብን የሚል ነገር ነው ያነሱት። እና ትልቁ የህዝቡም ቅሬታ ይሄ ነው። ብዙ ሰዎች አሁን ኢኮኖሚ አድጓል ስትላቸው እንዳለን የሚሉ በቃ እዚህ ፎቅና መንገድ መስራት ብቻ ነው ኢኮኖሚ እኛ ርቦን የለ ምናምን ነው የሚለው ሰው። የስራትን ቁጥር ያው ይሄ የአገሪቷን ችግር የምናውቀው ነው። እና ይሄ እንዳይሆን ነው። ይሄ ማለት ግን እስካሁን ድረስ ምንም ልማት አልነበረም ማለት አይደለም። ትልቅ ልማት ነው ያለ ባለፉት ዓመታት ሲያደግ በተፈጠረው እድገት ለምሳሌ በተለይ በማህበራዊ እና በማህበራዊ ልማት በኩል በትምህርትና በጤና የታየውን ስታየው አርሶ አደሩ የጤና ሐኪም ቤት አይሄድም ነበር። ሲታመም ይተኛል፣ ባለ ውቃቢው የሚያየዋል፣ ሌላም ነገር ይደረጋል። ከጓሮ የሆነ ነገር ተጠንቅሎ ይጨስበታል፣ ዱዓ ይደረጋል፣ ከዛ መሞት ነው። እግዚአብሔር ካተረፈ ያተርፈዋል። አሁን ግን ልክ ሲታመም ሐኪም ቤት ይሄዳል፣ ሐኪም ቤት በቅርብ ርቀት አለ። ድሮ ለገጠር ልጅ መማር ማለት ብርቅ ነው። በጣም የተወሰኑ ሰዎች ስለ ትምህርት በቂ መረጃ ያላቸውና ልጆቻቸውን ከተማ ልከው ስንቅ እየጫኑ ማስተማር የሚችሉ ልጆቻቸው በቤተሰብ ጉልበት ላይ የተመሰረተው የገጠር ኑሮ ብዙም የማያስፈልጉ ሌላ የሰው ኃይል መጠቀም የሚችሉ ባለጸጋ አርሶ አደሮች፣ ሻል ያለ አርሶ አደሮች ብቻ ነበር ልጆቻቸው የሚያስተምሩ። ከዛ ውጪ ትምህርት ከተማ አካባቢ ብቻ ያለው ላይ 15% ድር ብቻ ነበር። አሁን ግን እያንዳንዱ ተማሪ በ2.5 ኪሎ ሜትር ርቀት ህጻናት ልጆች ተጉዞ ሊደርሱበት በሚችሉበት ሬዲየስ ትምህርት ቤት አላቸው። ቢያንስ አሁን ሁሉም ህጻናት የአንደኛ ደረጃ ትምህርት ማግኘት እንደሚችሉ ተረጋግጧል። የሁለተኛ ደረጃው የቴክኒክና ሙያው በዛው መጠን ጨምሯል። ለምሳሌ 7 የሙያና ቴክኒክ ማሰልጠኛዎች ነበሩ ከ20 ዓመት በፊት አገሪቷ ውስጥ። አሁን 1300 በላይ ነው ያሉት። እና ምን ያህል የሙያ ክህሎት እንደጨመረ በዚህ ታያለ። እና ይሄ በተጨባጭ በህዝቡ ኑሮ ላይ የታየ ለውጥ ነው። እና የሀገሪቷ የድህነት ምጣኔ ባለፉት 20 ዓመታት በግማሽ ቀንሷል ሲባል እነዚህ ነው ተወስዶ ነው ታይቷል። ግን አሁን የኢኮኖሚ እድገት ተፈጠረ ብለን የምናወራለትን ያህል በተለይ በከተማዎች አካባቢ ስለ ልማት ማውራት የማንችልበት ሁኔታ ተፈጥሯል። የመንግስት ሰራተኛ አምና ሲኖርበት የነበረውን ዘንድሮ አይኖርም። የስራ አጦቹ ቁጥር በጣም ጨምሯል። ሰዎች በፊት ሻል ያለ በጭቃ የተሰራ ቤት ይከራዩ የነበሩ ሰዎች በሚቀጥለው አመት ያቀታቸውና የቆርቆሮ ቤት በሚቀጥለው ጭራሽ አቅቷቸው ከከተማ ወጥተው ፉሪ ቤት የሚከራዩበት ሁኔታ እየተፈጠረ ነው። እና እነዚህ ይህንን ህዝብ እድገት አለ ብትለው አይሰማም። ስለዚህ እድገታችን ከልማት ጋር ይቆራኝ የሚል ነው። እንግዲህ ከዛ እነዚህ ነገሮች ደግሞ ክትትል ይፈልጋሉ። መሰረት ይፈጸም፣ ይህንን ለመፈጸማችሁ ምንድን ነው አስረጁ ነው። ከዛ አሁን ከመስከረም ወር ጀምሮ እያንዳንዱ የካቢኔ አባል ሚኒስትር መስሪያ ቤቶች፣ ሌሎች ዋና ዳይሬክተሮችም ፓርላማ ይሄድና በየዘርፉ ከሚከታተለው ቋሚ ኮሚቴ ሰብሳቢዎች ጋር ይወያያሉ። ያመት ይሄንን እንሰራለሁ ብለው ስራቸውን የሚሰሩትን ቆጥረው ይሰጣሉ፣ ያኛውም ቆጥረው ይቀበላል። ከዛ በኋላ በየስድስት ወር በአመት ሪፖርታቸውን ሄደው ሲያቀርቡ ለቋሚ ኮሚቴው ይህንን እንሰራለሁ ብለው ነበር እስኪ የት አደረስከው እየተባለ ነው የሚገመገሙት። ከዛ አፈጻጸም ብቃት ከሌለው ስልጣን ላይ አይቆይም። ምንም የሚያደርገው ነገር የለም። ስልጣን ላይ የመቆየት ነገር በአፈጻጸም
ከስራ ጋር
የሚወሰነው
የሚኒስትሩን የስራ አስፈጻሚውንም የህግ አውጪውንም አካላት አጥብቆ ሊቋጥር የሚችል አንደኛውን ሊያይበት የሚችልበት መስመርም የተዘረጋ ነው ይመስለው። ምክንያቱም አንተ ይህን እሰራለሁ ብለህ ቃል ከገባህ በኋላ የህዝብ ቃል ነው የገባህ፣ ለህዝብ ነው ቃል የገባህ ለምክር ቤቱ ማለት ነው። እና በዛ መሰረት በየሶስት ወሩ በምትገመገምበት ጊዜ የሶስት ወር ብቃት እናድርገህ በዘጠኝ ወር ውስጥ ምን አገኘህ ህዝቡ የሚለውን ነገር ማምጣት አለብን ነው። ይሄ ትልቅ የአሰራር ዘዴ ነው። ምናልባትም ተጠያቂነትን ሊያመጣ ይችላል። በዛ ላይ ደግሞ ኃላፊነት አሁን ብዙ ጊዜ ሪፖርት አቀርበው ፓርላማውና አስፈጻሚ የሚከራከርበት የሚጨቃጨቅበት ነበረ። ከአስፈጻሚው አካባቢ እናንተ እርምጃ አልወሰዳችሁ ይምላል። ከፓርላማው አካባቢ ደግሞ የለም እኛ ሞክረናል እናንተ ግን አልሰራችሁም የሚልም ጭቅ እሱን ሁሉ ሊያጣፋ ይችላል የሚል ግን ሌላ ምን ተወያዩ ከዚህ ባሻገር ይህ እንግዲህ መልካም አስተዳደርን በተመለከተ ነው።
እንግዲህ በአጠቃላይ የመልካም አስተዳደርን ጉዳይ እዚሁ ውስጥ ነው የሚካተተው። ቀልጣፋ፣ በጀት ቆጣቢ የሆነ እና ተደራሽ የሆነ ስራ በግልጽነት ቼክ ሊደረግ ሊጠየቅ በሚችልበት ሁኔታ ነው መስራት ያለባችሁ ብለዋል። እንግዲህ በመርህ ደረጃ የድሮም ሲባል የነበረ ነገር ነው። ከዚያ ውጭ ጥሩ የስራ ኢንቫይሮንመንት መፍጠር፣ ሰራተኛውንም እነሱን የሚያዝናባ በተለይ ትልቁ ነገር ምንድን ነው፣ እኛ ሀገር በአንድ መስሪያ ቤት ውስጥ ባለስልጣንና ሌሎች ምንዝሮች በቃ ሲያይ በሙሉ ሰው ተሽቆጥቁጦ ጥግ ይዞ የማሳለፍ አይነት የጌታና የሉሌ አይነት ግንኙነት አለ። እነዚህ ነገሮች የስራውን ኢንቫይሮንመንት ጫና ያለ ያደርጉታል። ሰራተኛው በግልጽነት የሚሰማውን ጠይቆ የሚሰጠውን ነገርም ግልጽ እንዲሆንለት ተነጋግሮ እንደ ጓደኛ ቀለል ያለ ግንኙነት እንዲኖር ባለቃና በመንዝር መካከል ብለዋል። እንግዲህ ሌላ በተደጋጋሚ በተለይ ከቅርብ ጊዜ ወዲህ ሲነሳ የነበረው ነገር ሀገሪቷ ውስጥ ትልቅ የውጭ ምንዛሪ እጥረት አለ። ይሄ የውጭ ምንዛሪ እጥረት ከተፈጠረባቸው ምክንያቶች አንዱ ነጋዴዎችም ጭምር ናቸው። የመንግስት ባለስልጣኖችም ወደ ውጭ ሀገር አካውንት ከፍተው በውጭ ምንዛሪ ገንዘብ ያስቀምጠዋሉ። እንደው ይሄንን በተለይ ለባለሀብቶቹ እንደው ብትመልሱልን ጥሩ ነው ብለው እንደ መጠየቅ ነው ያደረጉት። እና ሌላ እንደ ቻይናን የመሳሰሉ ትልልቅ ሀገሮች ውጭ ሀገር ያለውን አካውንት የሚቆጣጠሩበት ስርዓት አላቸው። የማስመልሳት ደርሰዋል። እኛ ጋር ያልደረሱ ምን ብትመልሱልን ብለው ነበር። እንግዲህ አሁን የነጋዴ ለስታንዳርድ ደረጃ አላውቅም። በመንግስት ባለስልጣኖችን ግን ከሀገራት ጋር እየተነጋገርንበት ነው፣ እነዚህ ነገሮች ታውቀው ለህዝብ ይፋ ይደረጋሉ ብለዋል። ታወቁ ማለት በውጭ አካውንት የከፈተው ሰውዬ ማን እንደሆነ፣ ምን ያህል አካውንት እንደከፈተ፣ ከዛ በኋላ እንግዲህ የመንግስት ባለስልጣን ደግሞ ይታወቃል ከየት አመጣሁም የሚከተል ይሆናል። ከዛ በኋላ የውጭ ምንዛሬ ወደ ሀገር ውስጥ እንዲመለስ ይደረጋል ያሉት እንግዲህ በአመት ደረጃ ከሌ 3 ሚሊዮን አለ ከሌ 100 ሚሊዮን ዶላር አለ የሚባለውን ነገር ስንሰማ ቆይተናል። ተግባራዊ ይሆናል አይሆንም ወይ እንግዲህ የምናየው ነው የሚሆነው። ታሳውሳል ለአንተ የዚህ እንትንም
የባለስልጣኖች ሀብት ምዝገባ እሱ የውሃ ሽታ ሆነ አይደለም? የውሃ ሽታ ሆነው ቀረሱ።
እሱ እንግዲህ የስንት ቀን ስንት ጊዜ ነው? 18 ዓመት
12 ዓመት
12
11 ዓመት
ገደማ ነው። በወራት ውስጥ ይገለጣል ተብሎ ያለውም የሌለውም ባለስልጣን ለሳት ለዘግባ ይቻለ የሚሆን እማጣቸው ባለስልጣኖች ነበሩ። ለሚስታቸው የገዙት የጣት ቀለበት ካይቀር የተመዘገበ እንደ አንዳንድ ምንም የሌላቸው ባለስልጣኖችን ነበሩ። ሊስቱ ወረቀቱ በጣም ትልቅ ነበር እና እዚህ ላይ ጣት ሲባል ምንም የሚጽፉት የሌላቸው ወንበርና የቤት ውስጥ ያለ ሶፋና አልጋ ብቻ ያላቸው። ከዚያ በቃ እኔ ከልጆቼ ውጭ ምንም የለኝም ሲሉ የነበሩም ነበሩ። በተቃራኒ ደግሞ በወረቀት ላይ ወረቀት እየተጨመረላቸው
የሚጽፉም
ነበሩ። እንግዲህ ከዛ ካሁን ካሁን ይሄ ነገር መጣልን ይህን ሀብት ከሌሎች አምጥቶ ሲሆን ብለን እንደ ተጠያቂ የሚሆን ሰው ይኖራል ብለን ስንጠብቅ በፍጹም ማንም ሊደፍረው የማይችል ነገር ሆነ እና
ሁሉም ዝም ሆነ።
ይህ አስደንጋጭ ነው። እኔ ይህን ነገር ባሰብኩት ቁጥር ያስደነግጠኛል። ሀገሪቷ ውስጥ ሙስና ምን ያህል እንደገለገለ እና ታስታውሳለህ፣ የዛሬ 6 ዓመት ምናምን ገደማ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ እያሉ ይህን ሙስና ለመታገም እኛ በጣም አንችልም፣ ከኛ ይልቅ እኛ አንድ እጃችን ተይዞ ነው ያለ፣ በአንድ እጃችን የምንታገለ ውጭ ያለ ህዝቡ ግን ነጻ ስለሆነ እሱ ያግዘን ነበር ያሉ እና ይህ ነገር ምን ያህል እውነት እንደሆነ ነው ምታየው። ራሱ መንግስት ይህን ነገር ማውጣት አቃተው። ምን ማለት ነው? ሁሉም አንዳንድ ጊዜ ታብሷል። በቃ
በጣም
ይህንን ነው እኮ ያየንበት እና ምን ያህል ሙስና እንደገነገነ የሀገር ላይ ያየንበት ነው። እንግዲህ አሁን ጠቅላይ ሚኒስትር አብይ አሁን በውጭ ሀገር ላይ ያንን ደግሞ እንደዚህ የውሃ ሽታ ሆኖ እንዳይቀር እንጠብቃለን። ኦፍኮርስ እንደዚህ እንደ መመዝገቡ ላይ ቀል ይችላል። የውጭ ሀገር ነገር ስለሆነ የመንግስት የመንግስት ግንኙነት ነው። ከሁሉም ሀገራት ጋር ላይ ችሉ ይችላሉ። ለምሳሌ ከቻይና ጋር እና ሌሎች እንደዚህ በዛ ደረጃ ቅርበት ካላቸው ሀገራት ጋር ሊያደርጉ ይችሉ ይሆናል። የሁሉም ሀገራት ጋር ይችላል የሚለው ትንሽ ያጠራጥራል። ያም ሆነ ግን
ሙከራ መደረጉ
የሚያህል ሆኖ ብናየው በጣም ጥሩ ነው።
ከገንዘብ
ሌላ ያነሱት ነገር
ከገንዘቡ ባሻገር ግን የሰዎችም የሰሩም ያልሰሩም የሰረቁም ያልሰረቁም ማንነታቸው ቢፈተሽ ጥሩ ነው። ትልቁ ነገር ይሄ ነው። ምክንያቱም ሁሉም በጅምላ እየተፈረጀ ነው ያለው እና ያለውም ተሰድቧል የሌለውም ተሰድቧል እና ቢያንስ ከሌ ይህን ያህል ገንዘብ አለው አገኘሁበት ሳይሆን እነ ከሌም የተባሉት ደግሞ ፈልገን አላገኘንባቸውም ብሎ የሚልም መግለጫ መስጠት አለበት። እንደዚህ አሁን ቃል ተገብቶ በዛው ሲጠፋ ለሐሜት ያጋልጣል። ለሐሜት በደንበኛ ነው የሚያጋልጠው። ከዛ በኋላ እንደዚህ ብለህ ነበር እንደዚህ ብሎ ነበረ ወደሚለው ነገር እንሄዳለንና እሱም ጥንቃቄ ቢደረግበት የጠቅላይ ሚኒስትሩ ቢሮ ጥሩ ይመስላል። ይቀጥል። ጭማሪ ነበር እዛ። እሺ፣
እንግዲህ ሌላ ያነሱት ነገር እንዲሁ ከበጀት አጠቃቀም ጋር በተገናኘ የውጭ ሀገር ጉዞ ነው። አንዳንድ ሚኒስትሮች በአመት 10 ጊዜ ሁሉ ይሄዳሉ ነው ያሉት። እንግዲህ በአመት 10 ጊዜ ማለት ቢያንስ በወር 1 ጊዜ ማለት ነው። አንዳንድ ሳምንት እንኳን ቢቆዩ እነዚህ ሰዎች በውጭ ሀገር 3 ወር ያህል ገደማ ተቀምጠዋል ማለት ነው የሚሆነው እና ይሄ ተገቢ አይደለም። ከሄዱበት ሀገር በተጨማሪ ጎራ የሚሉም አሉ። ወደ ሌላ ሀገር ዘመድም ጠይቀው የሚሸጥም ነገር ገዝተው የሚመጡም ይጨምራሉ። ይሄ ብክነት አስከትሏል። እስከ እሳች እስከ ዳይሬክተር ደረጃ ድረስ ነው የሚደረገው እና ይሄ መቀነስ አለበት። ይሄ ማለት ግን የውጭ ሀገር ጉዞ አያስፈልግም ማለት አይደለም ብለው እንደው ሰው ስራ ውጭ ሀገር መሄድ ያስፈልጋል በመንግስት ደረጃ ሲሰራ ከሸማቆ ስራ መስራትም እንዳይተው ያስፈልጋል፣ ግን የተንዛዛ እንዳይሆን የሚል ነገር ነው ያቀረቡት። እንግዲህ ሌላ የዚህ የስብሰባ ጉዳይ ነው። አስተዳደር ጋር ቅድመ ማስተያልኛል ስብሰባ ትልቁ ራስ ምታት እዚህ ሀገር
ቀበሌ
መታወቂያ ልታወጣቸው ዛሬ ስብሰባ ናቸው ይላል። ነገም ስትሄድ ነገ ስብሰባ ናቸው ይላል። እኔ አንድ ጉዳይ ኖረኝ ከዚህ በፊት በተደጋጋሚ ይችላል ሰበተ 1 ዓመት የተመላለስኩ
አሁንም ማለት
1 ዓመት በሳምንት 1 ቀን እየሄድ ከሄድኩባቸው ጊዜዎች ውስጥ ከግማሹ በላይ በስብሰባ ምክንያት ሰዎችን አላገኘኋቸውም። በስብሰባና በስልጠና ምክንያት አሁን ሴት ስብሰባ ላይ ናቸው ይባላል። ከሰዓት ይገባሉ፣ አይ ከሰዓት አይገቡም። ይሄ ጉዳይ እኮ ዛሬ ብቻ ነገ እንምጣ፣ አይ በቃ በሚቀጥለው ስትመጣ ደግሞ ስልጠና ለስልጠና አዳማ ሄደዋል። እና ይሄ ስልጠናና ስብሰባ ስራ ያስቆመ ነገር ነው።
አንድ በሚኒስትር
እንግዲህ ቅዳሜ ይሰብሰብ ብለዋል። ችግር አለ አንድ ልጨርስ ምን አንስት ችግር አለ መሰለህ? አሁን ስብሰባዎች ቅዳሜ ይደረጉ ነው ያሉት። ቅዳሜ ስብሰባ ማድረግ የካቢኔውን ስብሰባ የሚኒስትሮች ምክር ቤት ስብሰባ ወደ ቅዳሜ ቀይረውታል። እሱ በኃላፊነት ደረጃ ላይ ያለ ሰው የስራ ሰዓት የለውም ቅዳሜም እሑድም የሉትም። ይሰራል ዶመሲ መኪና አለው የሚስተሽ ትርብስ ይችላል ግዳኔ ወድን ይደረግ ለልት ይደረግ ይቻላል ግን አሁን ለምሳሌ የመንግስት መስራት ሰራተኛው
አዎ
እንደ ባለሙያ ኤክስፐርቶች ሆናብለች አሉ እነሱም ቀዳሜ እናተሰብሰቡ ብትላቸው የቀዳሜ ራስ ተቀለለ ለምንድን ነው የሚመጣው የቀዳሜ መጥቶ እንዲሰበሰብ የትራንስፖርት እንድትችለው የምሳወጪ እንድትችለው በሌላ መንገድ አይደል እንዲከፈለ ይችላል ስለዚህ በተለይ ከባለሙያዎች ጋር የሚደረግ ስብሰባ አሁን እንዲሆን ቀዳሜ ይደረጋል የሚለው ነገር የማይመስል ነውና በተለይ ቀዳሜ ወረዳ ምናምን ደግሞ አብዛኛው ስብሰባ ከባለስልጣኖች መካከል ሳይሆን ከባለሙያ ጋር የሚደረግ ስለሆነ
አዎ
እንደው ምን ያህል ያድዘናል የሚለው ከዛ ይልቅ ቀልጣፋና አጭ ውጤቷ ላይ ብቻ ያተኮረች በ30 ደቂቃ የምታልቅ እንድትሆን ቢያደርጉ
አንድ
ይሄን ይመስላል እንግዲህ ባጭሩ
አንድ የተናገሩት ነገር እዛ ላይ ቢኖር ለስብሰባ በምትመጡበት ጊዜ ዝግጅት ተዘጋጅታችሁ ኑ የሚል እንትና አሁን አንተ ያልከው ጋራ ለምሳሌ ይሄ ነው 1 2 3 እንደዚህ ነው የምናገረው ከዛ በኋላ በቃለቀ አንደኛው ሐሳብ ሲያመጣ ሌላኛው ሲጨምርበት ያ ነው የኛ የብዙዎቻችን ችግር ያለው እንደው የራሴን ለተሞክሮ ልንገርህና አንድ ሚኒስትር ዴታ ሆኖ የተቀመጠ ባለስልጣን ነበርና አንድ ጉዳይ ነበርኝ ሁለት ጊዜ ሄጄ አጣሁት አንዴ ሄጄ አገኘሁት አናገረኝ ከዛ በኋላ በቃ በሚከተለው ጊዜ የሚያስፈልገው ወረቀት ይዘና አለኝና ተመል ይጂርኩኝ ይጂጂ ሲሄድ ገና ልጅቷ ስታይኝ ሰክረታሪ ጻፊ ስታይኝ የሉም ትለኛለች የሉም ይላል እየተማራልነ ከዛ በኋላ አንድ ቀን እንዴ ወይ እንዴት ነው እኔም ያገሩ ባህል ለመደብኝ የለም ሲሉ መመለስ የማላቀው ነገር ነውና የለም ቁጭ እየጠብቃለሁኛል ኮይነ ቁጭ እየጠብቃለሁ ልክ እንደጋጣሚ መስኮት ሲከፈት ይሁን በር ሲከፈት አላቀም የሱ ቢሮ ተከፈተ በሩ ተከፈተ ፍለፊቴ ነው ያለው ቁጭ ብሎ ሰውየው ሲጋራ ያጨሰ ጋይጣ ነበር ነበር እና ልጅቷ ደንግጣ የምትለው ነገር አውና ዘልዬ ገባሁኝና አነጋገርኩት ብዙ ተደረሰን መጨረሻ ላይ ግን የዛን ጊዜ ደህና ነበር ሁኔታዎች የምትናገርበትም ሰው ነበር ብትናገርም ዞሮ የሚጎዳህም ሰው አልነበረምና ለሚመለከቱ አጋር ተናግሬ ሰውየው በአመቱ ተመልሼ ሲሄድ መንገድ ላይ ቆሞ አገኘሁት ከስራም ተባሮ ሁሉም እኔንም ብቻ ሳይሆን ሌሎችንም ሰዎች ተደጋጋሚ አቤቱታ አቀረቡበት ነበርና እንደዚህ አይነት ባለስልጣናቶችም ነበሩና አሁንም አሉን እና ይሄ ስብሰባ ነገር በጣም ስራን የሚወዳ ተጠቃሚን ህዝብን እንደ ህዝብ ማያከብር ነው አንድ መስሪያ ቤት ሄደ ባለ ጉዳይ ሆነ ስትጠይቅ ስብሰባ ላይ ነው እስከ መቼ ነው ስብሰባ የሚታወቅ ነገር የለም አሁን ወጡ አሁን ገቡ አሁን ወጡ አሁን ገቡ የሚባል ነገር ነውና እሱ ላይ መቼስ በጣም ጥንቃቄ ማድረግና መንግስት እንግዲህ አዲስ አመራር ነው ብለን ስንል አዲሱ አመራር አዲስ ሐሳብ ይዞ ይቀርባል የሚል ግምት አለ ይሄ አሁን አጀማመሩ ጥሩ ነው አጀማመሩ ብቻ ሳይሆን ስራ አልሰራም እስካሁን ድረስ እንደው ዝም ብሎ መዞርና ሶማና ሀገር እንጂ ስራ አልሰራም የሚባለው ነገር በተግባር ግን ስራ እየተሰራ እንደሆነ ከሰሞኑ ከሚያድርጉት አዎ ስብሰባዎችና መግለጫዎች የምናዳምጣቸው የምናያቸው ነገሮች አሉ። ሌላው በተለያየ ጊዜ ሲናገሩ ውጭ የሚያወጽም ያሉትን የፖለቲካ ድርጅቶች አናግሬ ምህድረውን ፈጥራለሁኝ ብለው ቃል ብቻ ነው እንጂ ተግባር የለውም ብሎ በተለይ ኦፌኮ ሰማያዊ ፓርቲ ይሄ ዋጋ የሌለው ነገር ነውና ወደ ሸገር መንግስት መሄድ አለብንም የሚል ሂደት ሁሉ ነበር ውስጥ አገር ውስጥ ያሉትን የራት ግብዣ ማድረገው አናግሯቸዋል። የውጮቹ የሚለው ደግሞ የነዛኞቹ ሲጀመር ውጮቹን ማከታተል አለበት ተብሎ ነበር እንዳጋጣሚ ሆኖ የኦሮሞ ዲሞክራቲክ ኦዲኤፍ
ግንባር
ኦዲኤፍ ከሰሞኑ ከመንግስት ባለስልጣናት ጋር እንደተነጋገረና እንደተወያየና የሁለት ቀን ውይይት እንዳደረገና ከውይይቱም በኋላ ደግሞ ወደ አዲስ አበባ እንደሚመጡ እንደሚሄዱ ገልጿል። መግለጽ ብቻ አይደለም የኢትዮጵያ መንግስትም ይሄን ተቀብሎ ስምምነት ላይ ጀምረናልና ንግግር በሚል ነገር አለ። ስለዚህ አይሰሩም የሚባለው ነገር እየሰሩ ነው። ለማንኛቸውም ከዚህ ጋር ልጀምርህ አንድ እቺ ነገር ማዳመጥ ከቻልን በዚህ እናዳምጥና ተጀምረን እንጀምራለን ነው
የኢትዮጵያን ዴሞክራሲያዊ ህብረ ብሔር ፌዴሬሽን ማጠናከር ሁን ሀቀኛ ማረግን እንደ ፖለቲካ ግብ አድርገን ነው የመረጥ ነው። ከዚህ ጋር የሚሄዱ ሪፎርሞችን በአጠቃላይ የኢንስቲትዩሽናል ሪፎርሞችን የፍርድ ስርዓቱን ሪፎርም፣ የሴኩሪቲ ጉዳዮች ሪፎርም፣ የሚዲያ ጉዳይ ሪፎርም፣ በአጠቃላይ የኢትዮጵያ መንግስት ስርዓት የማሻሻል ሪፎርምስት አጀንዳ ይዘን ነው የተቋቋም ነው። ከሌላ ከዚህ ቀጥሮ ደግሞ ሌላው የወሰድነው ጉዳይ እኛ የትግል አላማችንን ለማሳካት የምንከተለው የትግል ዘዴ ሰላማዊ ነን ባይወለድ ስትረግል ነው የሚሆነው ብለን ነው የወሰድነው። ይሄም ረዥም ጊዜ ስናራምደው ከነበረው ትግል በጣም የተለየ ተቃራኒ አቋም ነው። ዝም ላይ ያደረስነው እኛ ወደ ነጻነት፣ ወደ ዲሞክራሲ፣ ወደ ፍትህ፣ ወደ የህግ ልዕላዊ ስርዓት የሚያመራው ህዝብን ያሳተፈ ነን ባይወለድ ሰላማዊ ትግል ነው ብለን ስላመንን ነው። ከዚህ በኋላ የወሰነው ሌላው ትልቁ ውሳኔ ይህን ትግላችንን የምናካሂደው አገር ቤት ህዝባችን መሀል ሆነን ነው ነው የወሰን ነው። እና ይህን ሶስተኛውን ተግባራዊ ለማድረግ ለረዥም ጊዜ ከኢትዮጵያ መንግስት ጋራ ፕራይም ሚኒስትሩ አቶ ኃይለማርያም ደሳለኝ የነበሩ ጊዜ ጀምሮ ግንኙነቶች በእኛ መካከል ይደረጉ ነበረ። እኛ ይህን ፍላጎታችን ደግመን እንገልጽ ነበር። ከዛም አልፎ የእኛ ድርጅት መሪ ኦቦ ለጭ ወረታ በራሳቸው ውሳኔ ዩኒላተራል በሆነ ውሳኔ ይህንኑ አላማ ለማሳካት እንድር አዲስ አበባ ድረስ ተጉዞ ነበረ። እንደሰማኝ ነው በዛ በኩል ፍላጎት በቂ ሆኖ ባለመገኘቱ አልተሳካም። አሁን በኢትዮጵያ ውስጥ ባለፉት ሁለት አመታት እየተደረጉ ያሉ መሻሻሎችን፣ ለውጦችን እኛ ስንደግፍ ነው እዚህ ድረስ የደረስ ነው። በተለይ የኦፒዲኦ ማዕከላዊ ኮሚቴ ከሁሉም ተቃዋሚ ሀይሎች አገር ቤትም ካሉ ውጭ ሀገርም ካሉ ድርጅቶች ጋራ ስለ ሀገራችን ስለ ህዝባችን እንነጋገር አብረን እንሰራለን ሲሉ ይሄ ትልቅ እድገት ነው ፕሮግሬስ ነው ብለን የድጋፍ መግለጫ አወጣን፣ ዝግጁ መሆናችንንም ገለጽን። ከዛም ጋር እየቀጠለ ሲሄድ
እንግዲህ የኦሮሞ ዲሞክራቲክ ግንባር መግለጫ ነው ይሄ ከዚህ ከውይይቱ በኋላ የመጣ ነው እና አላማቸውም እንደሆነም ያዳምጠዋል። ግን በሌሎች በተለያየ ቦታ የሰጧቸው መግለጫዎች አሉ ከዚህ በፊትም እና በጣም ሰፋ ያሉ ናቸው እና አንዳንድ ጊዜ እነዚህ ሰዎች ምንድን ነው ያላቸው እኛም አናውቀው ወደሚለው ግምትም ያስኬዳል። በአጠቃላይ ግን ስትመለከተው ይሄ ሂደት ስትመለከተው ምን ደረጃ ላይ የሚደርስ ይመስልሃል? እንደው ዝም ብለህ ስታደርጉ ምን አይነት ከግንባሩ ጋር የሚደረጉት ውይይቶች በሙሉ እና ምን አይነት ወደ ሀገር ቤት መምጣቱ አሰራራቸውን ስትመለከተው ከምን የመነጭና ወዴትስ የሚያመራ ይመስልሃል?
እንግዲህ አሁን ወደ ሀገሪቱ ገብተው ይንቀሳቀሱ ሲባል አንድ የምንጠብቀው ነገር አለ። ማንኛውም ዴሞክራሲያዊ ስርዓት ውስጥ እንዳለ አንድ ውጭ ሀገር ከሆነ የሚመጣ ምንም ነገር የለም። ምክንያቱም ወደ ስልጣን የሚያመጣው ህዝብ ስለሆነ ህዝቡ ውስጥ ስትሆን ነው መወዳደር የምችለው፣ ህዝቡ ድምፅ ሊሰጥ የሚችለው። ይሄ ነው ዋናው ነገር እና ለዚህ ነው ወደ ሀገር የምትመጣ። ጠመንጃ ማንስ ከሆነ በጠመንጃ ስርዓት ለውጥ ማምጣቱ አደገኛ ስለሆነ የሚሆነው የሚሻለው እዚህ መጥቶ መስራት፣ በሰላማዊ መንገድ መንቀሳቀስ ነው። ትልቁ ነገር ዴሞክራሲያዊ ስርዓት ውስጥ በሰላማዊ የፖለቲካ እንቅስቃሴ በማድረግ በህግ ይሁንታ ይዘህ የመጣኸውን አማራጭ ፖሊሲ ማስፈጸም መቻል ነው። በህገ መንግስቱ ማዕቀፍ ውስጥ ሆነ ተንቀሳቀስ። እንግዲህ ለፖለቲካ ፓርቲዎች በሰላማዊ መንገድ ለሚንቀሳቀስ ተብሎ ጥሪ ሲደረግም ትልቁ ነገር እዚህ ሀገር መተን እንስራ የሚለው ጉዳይ ላይ ነው ድርድር የሚደረገው። ምናልባት በወንጀል የሚያስ ነገር ካለባቸው አይ በቃ ይሄ ከዚህ በፊት ያላችሁትም መሰራችሁትም አፉ ብለናል፣ ኑና ስሩ፣ በሰላማዊ መንገድ ተንቀሳቀሱ ነው ትልቁ የድርድር መድረሻ ላይ ነው። አትታሰሩምም። ሌላ ከፖለቲካ ምህዳር ጋር በተገናኘ ያሉ አንዳንድ ነገሮች ሊኖሩ ይችላሉ። እሱም ከሌሎችም የፖለቲካ ፓርቲዎች ጋር እየተደረገ እንዳለው ምህዳሩን የማስፋት ስራ ምርጫ ሰላማዊ፣ ፍትሐዊና ዴሞክራሲያዊ፣ ግልጽ እንዲሁም ማድረግ ላይ አብሮ የሚሰሩ ስራ ነው የሚሆነው። ከዛ በኋላ ወደ ምርጫ ነው የምትገባው። አሁን ያልገባኝ ነገር እንደው በጣም በኋላም ሊቀን የሚገባው ነገር የድርድር አጀንዳችን የሪፎርም አጀንዳ ነው ያለው። አሁን ይሄንን የምታደርገው በድርድር ወደ ስልጣን ልትመጣ ሲሆን ነው። ለምሳሌ ስልጣን ወደ ስልጣን በምርጫ ውጪ በድርድር ወደ ስልጣን ልትመጣ የምትደራደር ከሆነ ለምሳሌ የሽግግር መንግስት ነው። እዚህ የሽግግር መንግስት ውስጥ የሽግግር መንግስት ስልጣን በቅርጫ ነው፣ በምርጫ አይደለም የምትሄዳው። ከሌ ይሄ ስለሆነ ይህንን ያህል ያሰብሎ ስለሆነ እዚህ ውስጥ ልግባ ይሄን አድርግ ይሄን አታድርግ ብለህ ትደራደርና በሰጥቶ መቀበል የሰጡህን ድርሻ ይዘህ ወደ ስልጣን ትገባለህ። አሁን ይህ አይደለም የሚደረገው። ስለዚህ የፍርድ ስርዓቱን ማስተካከል ኦፍኮርስ የፍርድ ስርዓቱን የማስተካከል ጉዳይ አንዱ የፖለቲካ አጀንዳ ነው። እዛ ላይ ይሄ ይሁን ከሌ ዳኛ ይሾም ይሄ ይሁን ብላህ ተደራድረህ ያ ካልሆነ አንተ ያልከው ሲሆን የምትመጣ አንተ ያላልከው ከሆነ የማትመጣ ከሆነ ሌላ ነገር ነው። መሆን ያለበት ምንድነው? እዚህ ሀገር ውስጥ መተህ በሰላም የፖለቲካ እንቅስቃሴ ታደርጋለህ። ከዛ በኋላ የፍርድ ሂደቱ ይሄ ችግር አለበት፣ ይሄንን ችግር ለማስተካከል እኔ ይሄ አማራጮች አሉ፣ ስለዚህ እኔ የምረጡኝ የፍርድ ሂደቱን አስተካክልላቸዋለሁ። የሀገሪቷ ሴኪሪቲ ከመከላከያው፣ የመረጃ ደህንነቱ፣ የፖሊሱ መዋቅር ይሄ ችግር አለበት፣ እኔ የምረጡኝና እኔ በዚህ መንገድ አስተካክለዋለሁ ነው የምትለው። ከዛ በኋላ ህዝብ ስልጣን ይሰጣል። ምንም ድርድር ሳያስፈልግህ ዝም ብለህ በምርጫ ላይ እቀይረዋለሁ ማለት የማትችለው ገብተህ ስልጣን ላይ መቀየር የማትችለው ህገ መንግስቱን ብቻ ነው። እሱ ህገ መንግስቱ ላይ በተቀመጠው መሰረት ነው የሚሻሻሉ። ሌሎች ፖሊሲዎችን ግን በዚህ መሰረት አንተ የምትፈልገውን ታደርጋለህ እና ተደራድረን ወደዚህ እንመጣለን፣ ሴኪሪቲ እንዲስተካከል የሚለው ነገር አንደኛው የህዝብን የስልጣን ምንጭነትና ባለቤትነት ያለመቀበል ነገር ነው። አማራጭን አቅርበህ ትቀበላለህ እንጂ ህዝብ የመረጠው አካል እያስተዳደረ ያለበትን ነገር ቀይር ብለህ ልታስገድድ አትችልም። ዴሞክራሲያዊም አይደለም። ከህግም ከፖለቲካ ባህልም ከሞራልም አንጻር ትክክል አይደለም። ሌላ ህዝብን ያሳተፈ ሰላማዊ ትግል ብለዋል። ሰላማዊ ትግል እኮ ይሄ ህዝብን ያሳተፈ ሰላማዊ ትግል የሚሉት ነገር ጠመንጃ አትተኩስም ግን ህዝብን ይዘህ መንግስትን ማስጨነቅ የሚሉት ነገር አለ። አንድ ስሙ ሰላማዊ ነው ግን ሰላማዊ ያለ ነው። እሱም ከሆነ የሚሉት አደገኛ ነገር ነው። እዚህ ይመጣሉ። ከዛ በኋላ መንግስት ይህንን አላደረገም ባንዲራና ምናምን ይዘህ ድንኳንን ተክለህ መንገድ ላይ ትቀመጣለህ፣ ቦይኮት ታደርጋለህ፣ ታስጨንቃለህ። ይሄ ሰላማዊ ትግል አይደለም። በመሰረቱ እንግዲህ ህዝብን ያሳተፈ ሰላማዊ ትግል ሲሉ ህዝቡን ይዘን በዚህ መንገድ መንግስት ላይ ፕሬዠር እያደረግን እዛ ጋር እንደራደርበት ያሉትን ጉዳይ እንዲፈጸም እናደርጋለን የሚሉም ከሆነ ይህ ሰላማዊ ትግል አይደለም። ሀገሪቷን ነው የሚያውቀው። ምክንያቱም እነሱ እዛ ጋር ወጥቶ ተሰልፎላቸው ቦይኮት የሚያደርገውን ያለውን ያህል ይህንን የሚቃወም ሌላውም ሰዋል። ስለዚህ በዚህ መንገድ የህዝብ ድጋፍ ያላቸው መሆናቸውንና የህዝብ ድጋፍ ያለው ነገር እንዲደረግ ጫና እያደረጉ መሆኑን የማያረጋግጡ። ስለዚህ ሰላማዊ ትግል ማለት በአገሪቷ ውስጥ ባለው የዴሞክራሲ ምህዳሩ እንዲሰፋ የሚሰራውን ስራ እየሰራ ከዛ በኋላ ፍትሐዊ ዴሞክራሲያዊ እና ነጻ ምርጫ እንዲደረግ አድርገህ ይህ መግባት ብቻ ነው። እና ይሄ ህዝቡን ያሳተፈ ሰላማዊ ትግል ሲሉ ምን ማለታቸው ነው የሚለውን ነገር በደንብ ሊቴን የሚገባ ይመስለኛል።
ግን በአጠቃላይ
እነሱ የሚያስቡት እንደ ሽግግር መንግስት ጊዜ እነሱ ሲወጡ እንግዲህ ብዙዎቹ የኦነግ ሰዎች ናቸው። የሽግግር መንግስት ጊዜ ሲወጡ የሰራዊቱ አደረጃጀት ገና አዲስ ነበር። እዛ ላይ ልትደራደር ትችላለህ። ሌሎችም ጉዳዮች ላይ ወደ ስልጣን ለመምጣት እና ወደ ወጣህበት ለመመለስ ድርድር ያስፈልጋል። አሁን እዛው ጋር ያሉ ነው የሚመስለኝ። አሁን እሱ አይደለም ያለው እና በመንግስትም በኩል ይሄ ነገር ቢጤን ጥሩ ይመስለኛል። አለበለዚያ ለመንግስትም አይጠቅመውም፣ ለህዝቡም አይጠቅመውም፣ የፖለቲካ ፓርቲዎቹም ምንም አይጠቀሙም። አገሪቷን ዝም ብሎ መጨበጫ የሌለው ግርግር ውስጥ፣ ትርምስ ውስጥ፣ ሁሌ አዲስ ነገር ውስጥ ሲንከላወሱ መኖርን ነው የሚያመጣው። እንግዲህ ስላልተብራራ ሊሆን ይችላል ይህን አስተያየት የሰጠሁት በጥልቀት ናየው፣ ሌላ መልክ ሊኖረው ይችላል። ግን
ትክክል
ነው ስናየው ግን የዚህ አይነት አንደምታዎች ስላሉ ጥንቃቄ ማድረግ የሚያስፈልግ ይመስለኛል።
አንተ የምትለው ትክክል ነው። ምክንያቱም ይሄ እንደውም ባጭሩ ያሉት ነው እንጂ ከዚህ በፊት ከአንዴም ሁለት ጊዜ የሰጡት መግለጫ እንደውም ከሽግግር መንግስቱ ጊዜ ጀምሮ በተደጋጋሚ በተለያዩ ቦታዎች ያደረጉትን ስብሰባና ውይይቶችን አላማቸውም እንደነበረ የገለጹበት ደግሞ ሌላ ኢንተርቪው ያደረጉበት አለ። እነሱም ፈልግ ስላጣሁት ነው ለጊዜው ይኸኛውን በትላንትና ስላዳመጥኩት ያቀረብኩልህና እሱ ላይ እንትን። በአጠቃላይ ግን በተደጋጋሚ የዚህ ፓርቲዎችና የኢህአደግን ውይይት ድርድር በተመለከተ መንግስት ጥንቃቄ ማድረግ አለበት። አካሄዱ አያምርም። አንዴ ውይይት ነው አንዴ ድርድር ነው እየተባለ ድርድር የምታደርገው ልክ አሁን እንደገለጽከው የምትደራደረው የስልጣኑን ተካፋይ ለመሆን ስትፈልግ ነው እንጂ ወደ ምርጫ የምትሄድ ከሆነ የምርጫ ህጎች የሚሻሻሉበትን ነገሮች ሀሳብ ታፈልቅና ይሄ ይሁን ብለህ ትላለህ። እሱም ትክክል አልነበር በነገራችን ላይ አይደለም። ግን አንዳንድ ጊዜ እንደ መንግስት ሁሉንም ነገር እኔ ባልኩት ሳይሆን እስቲ ምናልባት ይሄኛውም የተለየ ሀሳብ አላቸው ሊኖራቸው ይችላል ብለህ የምትለውን ነገር ይዘው መቅረባቸው እድሉን መስጠቱ ትክክል ትክክልም ነው። ደግሞ ግዴታም አለበት ከሞላ ጎደል እንደ ፓርቲ። እንደ መንግስት ግን ፓርቲው አብላጫው እሱ ስለሆነ ራሱ በተስማማበት መሰረት ህጎች እንዲቀየሩለት ያመጣል። ለምሳሌ የተመጣጣኝ ውክልና የሚለው ነገር አዲስ ነገር ነው። ህገ መንግስታዊ ጥያቄን የሚነሳበት ነው። የህገ መንግስት ውሳኔ መደረግ ያለበት ነው። ስለዚህ አብላጫ ወንበር የያዘውና መንግስት የሚመራው ኢህአደግ እስከሆነ ጊዜ ድረስ ኢህአደግ እኔ ይህን ነገር ተስማምቻለሁና ይህን ነገር ፓርላማው እንዲያስተካክልልኝ ወይም ደግሞ የፌዴሬሽን ምክር ቤቱ እነዚህን ህጎች እንዲያካትትልኝና ለፓርላማ እንዲያመጣልኝ የሚለውን ሀሳብ ይዞ መቅረብ ይችላል። መቅረብም አለበት። ከዛ አኳያ ነው አሁን እየተባለ ያሉ ድርድር የሚባለው ነገር ራሱ ስሙ ራሱ የምትደራደረው ለመካፈል ነው። ይህን እሰጣለሁ፣ ይህን አድርግልኝ፣ ካልተደረገስ ወሳኙ መሆን ያለበት እኮ የፍትህ ችግር አለበት ብለህ የምትል ከሆነ ይሄ የኢህአደግ መንግስት ወይም ደግሞ የኢትዮጵያ መንግስት የፍትህ ችግር ስላለበት በዚህ በዚህ ሰዎች ስለተጎዱ የእኛ ግን አማራጭ ፍትሁን በእንደዚህ አይነት የምናስቀምጠው ብሎ ለህዝብ ማቅረብና የህዝብ ውሳኔ ማምጣት ነው። ሌላ ወዲያ ወዲህ የሚያደርግ ነገር የለበትምና ጥንቃቄ መደረግ አለበት። በጣም በጣም ትልቅ ጥንቃቄ መደረግ አለበት ነው። እንደው ዝም ብሎ ፈረንጆቹን ለማስደሰት ወይንም ደግሞ ያሉትን ወቅታዊ ሁኔታዎችን ለማስተካከል ተብሎ የሚደረግ ሂደት ለኢህአደግ ሳይሆን ለሀገሪቱ አይጠቅምም። ኢህአደግ የራሱ ጉዳይ፣ ግን እንደ ሀገር ነው ማየት ያለብንና አይጠቅምም። እነ ኦቦ ሌንጮም አካሄዳቸውን ግን ብዙ ከሌሎች የበለጠ የፖለቲካ እድሜ ያላቸው ናቸው። ረጅም እድሜ ያላቸው ነው። እንደ አጋጣሚ ወደ ስልጣን አልመጡበትም እንጂ እድሜያቸው የቆዩ ናቸው። ብዙ ነገር የሚያውቁ ናቸው። እና አሁንም በዛ በነጻነት ግንባር በነበሩበት ጊዜ ተወያይተን ስልጣን ላይ እንመጣለን የሚለው ነገር ውስጥ የወጡም አይመስለኝም። አሁን አንተ እንደውም ብዙ ነገሮች አስታወስክ ወደ ሌላ ጋር እንዳልገባና ከዚህ ላቆሙ ለጊዜው። እና ይሄ ጥሩ ነው፣ ሂደቱ ጥሩ ነው፣ ጅማሮ ጥሩ ነው። ገብተው የሚሉትን ደግሞ ወደፊት እንሰማለን፣ በግላጭ እናቀርባለን ብለዋል። ሌሎቹ ከዚህ በፊት ያደረጓቸውን ያደረጉትን ውይይቶች የት አድርገው እንደነበር የሚለውን ደግሞ ሰፋ ባለ መልኩ ምናልባት ለቅዳሜ የሚደርስልኝ ከሆነ ይዤልህ ቀርባለሁኝ። እና እንግዲህ ያለን ይሄ ነው ለጊዜው። ከፓርቲዎች እና ጠቅላይ ሚኒስትሩም ስራ አልሰሩም የሚባለው ነገር ስራቸውን እየሰሩ ናቸው። ከተለያዩ ቦታዎች የሚያደርጓቸው አሁን አንዳንድ ነገሮች የምንሰማቸው ስራ እየሰሩ እንደሆነ የሚያሳይ ነገር ነው። እና አንደኛው ቃል ከገቡት የፖለቲካ ፓርቲዎችን ማነጋገር ነው። ሀገር ውስጥ ያሉትን በራስ ግብዣ ላይ ቁጭ ብለው ውይይትም ባያደርጉበትም ተሳትፏል፣ ማንነታቸውን ተዋውቋል እርስ በርሳቸው። ከዛ የሚቀጥሉ እንግዲህ ውጭ ሀገሩን ጀምረናል። ወደፊት እንግዲህ እነ ግንቦት ሰባት ምን ይሆናሉ የሚለው ነው። ግን እነ ግንቦት ሰባቶች አሁን ባለው ሁኔታ ውዥንብር ውስጥ ገብተዋል። አዲሱ መረጃ ያለኝ መረጃ እስከ ትላንትና ድረስ ምንድን ነው እሱ ነው። ምክንያቱም ንቅናቄ የኢትዮጵያ ዴሞክራሲያዊ ንቅናቄ የሚባል ከግንቦት ሰባት ጋር ያቋቋሙት አለና ከዚህ በፊት ሲናገሩ የነበሩት በእነሱ ቃላት እንሂድና ወያኔን ማመን ስለማንችል በተደጋጋሚ ውይይት አድርገን ምናምነው ስላልሆነ በፊት በድርጅት ለድርጅት ነበር፣ አሁን ግን መንግስት ስለሆነ እንትን የሚያደርገው ንቅናቄው ራሱ አራቱም ድርጅቶች የሚወክል ሆኖ ከእንግዲህ ወዲህ የሚደረገው ውይይት ብለው ነበር። እና አሁን በተናጠል ወጥተው ወደ አዲስ አበባ እንሄዳለን ማለታቸው ያስቆጣቸው ግንቦት ሰባት ሰዎች አሉ። የዛ አካባቢ ደጋፊዎች ተደናግጠው አሉ። አሁን እስከ መጨረሻውም ትላንት ከትላንት ወዲያ አንድ ያውጡት መግለጫ ዓለምን ላይ ሰደምጣቸው የእሳት ሬዲዮ ላይ የድርጅታዊ መብታችን የተጠበቀ ስለሆነ ማንንም ምክር አንፈልግም ማንንም ማስፈቀድ ያስፈልግንም እኛ የጀመርነው ይስላለ ሄደን ወያያለን ብለው ኃይለ ቃል ሳይሆን ስሜታቸውን ገልጸዋል። ምን ይሃል ንቅናቄው ሊቆይ ይችላል? ዲሞክራሲያዊ ንቅናቄ የተባለው ከግንቦት ሰባት ጋር ያለው ወዳጅነታቸው ምን ይሃል ይዘልቃል? ምን ይሃል ይቋረጣል? የታወቀ ነገር የለም። ግን በአሽሙርም በምንም በማህበራዊ ድረገጽ ላይ ብዙ ሽኩቻዎች ያያየሁበት ነው ከትላንትናና ዛሬና እንግዲህ መጨረሻውን ያሳምር። ወደ ሌላው አርስታችንና የመጨረሻው ይሆናል ከሰዓታችን አኳያ። ጠቅላይ ሚኒስትር አብይ በተለያየ ቦታ ይሄዱ ስረኞችን አስፈትተዋል ፈተዋልም እንዲፈቱም የተደረገ ፓርቲያቸው መሳቸው ተባብረው ሰሩበት ስረኞች መፈታት አለ። በራሳቸው ጥረት ውጪ ሀገር ባሉ ሰዎች ሄደው በሱዳን እና በኬንያ ያሉ ኢትዮጵያን ወገኖች የታሰሩት እንዲፈቱ አስተረጉ። ወደ 3000 ስረኞች ተለቀዋል በሁለቱ ሀገሮች። እንግዲህ አንድ ያላደረጉት ነገር ቢኖር አንድ ሌላ ውጭ ኢትዮጵያ ይዘ ትውልድ ኢትዮጵያ የሆነ ሰው ሼክ መሐመድ ስርቤት ናቸው እሳቸው ጋር እንግዲህ ሄዳሉ የሚል ግምት አለ። እሳቸውንም እንደዚሁ ያግዛሉ እንዲፈቱ አድርገው
ይሄዳሉ ሰሞኑን
ይሄዳሉ ተብሏልና ይሄ ትልቅ ነገር ነው። ምክንያቱም መንግስትም እየሰራ ነው ብሎ ምን እንደሚሰራም አልነገረንም። ሰውየው ብዙ ሀብት ያካበቱበት አምጥተው ሀገራቸው ለወገኖቻቸው አካፈሉ ናቸውና ይሄ ትልቅ ነገር ቅድሚያ ሳይሆን እንደማንኛውም ትውልድ ኢትዮጵያ ሄደው ስለሳቸው ቆሞ መናገር ከቻሉ ትልቅ ነገር ነው። እኛም ያን እንዲያደርጉን እንመክራለን ወይም ደግሞ በማሳሰቢያ ይታይልን እንላለን። ምክንያቱም የ74000 ኢትዮጵያን ወገኖች የስራ እድል የፈጠረ ካምፓኒ ዞን ሀገር ቤት የገቡት የክሊንቶን ሉሰል ይሄ እንግዲህ ስረኞችን ስናነስ የውጮቹ ወደ ሀገር ቤት እንመለስና የስረኞች በተደጋጋሚ እየተፈቱ ነው። የፖለቲካ እስረኞች ሆኑ አሁን ከሰሞኑ በማየው ከዚህ በፊትም የህግ የበላይነት አልተከበረም የምንልበት ነገር አለ። ከሰሞኑ ዶክተር ሰይፉ ናቸው አይደል? ሰይፉ እሳቸውን ጋር በተመለከተ 64 አቤት
ዶክተር ፍቅሩ
ሰይፉ አልኩ። እሳቸውን በተመለከተ 64 ሰዎች እንዲለቀቁ ተደርጓል። አንዳንዴ ለምን ታሰሩ አንዳንዴ እንዲተለቀቁ የሚባል ነገር አለና እንደው ይሄ የህግ የበላይነትን እንደው ተመርኮዝና እንዴት እነዚህ ሰዎች አፈታት ምን ላይ ይደርሳል እስከምቼስ እንሄድበታለን ጥያቄው።
እንግዲህ የፖለቲካ ጋር በተያያዘ ካፌ ህግ የተላለፉ እና ተላልፈዋል ተብሎ የተጠረጠሩ ሰዎችን ለመፍታት መንግስት ቃል ገብቶ ምናልባት 30-40 እስካሁን የተፈታው
ይበልጣል።
ሰዎች ተፈተዋል።
ይበልጣል።
አሁን እንግዲህ እዛ ጋር እንደሱ ሲባል የፖለቲካ ጉዳይ ምንም አቋምህ ምንም ይሁን ምን ወንጀል ሰራህም አልሰራህም ወንጀሉን የሰራሁት የፖለቲካ አላማዬን ለማስፋፋት ነው ብለህ ስለሆነ የምታወራው ደጋፊዎች ስላሉ ወንጀልም ሰርተህ ቢሆን ሁልጊዜ የትኛውም ፖለቲከኛ ደጋፊ ስላለው ሀገራዊ መግባባት ላይ ችግር ፈጥሯል። ለዛ ነው የተፈቱት እንጂ ወንጀል አልሰሩም ወይም በወንጀል አልተጠረጠሩም ማለትም አይደለም። ሀገራዊ መግባባት ለመፍጠር ስለሚያግዝ ነው። ደረቅ ወንጀል የሰሩ ሰዎች ግን ከዚህ ሀገራዊ መግባባት ችግር ጋር ምንም የሚያገናኛቸው ነገር ስለሌለ መፈታታቸው ምንም የተለየ ለሀገሪቷም ለህዝቡ የሚያመጣው ፋይዳ ስለሌለ አይመለከታቸውም። እና እስካሁን በዚህ መንገድ ነው እየተደረገ ያለው። ከዚህ ጋር በተያያዘ ግን እንደ አንዳንድ ሰዎች ለምሳሌ ዶክተር ፍቅሩ ማሩ የተከሰሱት አንድም ሰው አይነግሩም። አሁን ቪኦኤ ከድሮ ጀምሮ በቃ ዶክተር ፍቅሩ ማሩ ለምንድን ምናልባት እንደ ስዊድናዊ ስለሆኑና አፍታም ስለሆኑ ወይም ቲፎዞ ስላላቸው ልዩ ትኩረት የሰጣቸው ይመስለኛል። ግን ልክ አንዳርጋቸው ጽጌ ወር ምናምን እንደሚባሉት በፖለቲካ ተቃውሞ አቋማቸው የታሰሩ ነው የሚያስመስሉት። ግን ፍጹም ጸያፍ የሆነና ብዙ ሰዎች በማያወዱት የሙስና ወንጀል የተጠረጠረ በሙስና ወንጀል ተጠርጥረው የተፈረደባቸው የመሆናቸውን ጉዳይ አያነሱትም።
ማንም ያነሳ
ይህ እኮ የበኋላው ጉዳይ የእስር ቤት የማቃጠሉ ጉዳይ ውጭ ሆኖ አድርገው የታሰሩበት አይደለም። እስር ቤት በሙስና ወንጀል ገብተው እዛ ሁለተኛ የተጠረጠሩበት ነው እና እንደ የመጀመሪያውን በፍጹም አያነሱትም። ፍጹም ጻድቅ ሊጠረጠር አድርጎ የማቅረብ ነገር ይታያል። ይሄ ትክክል አይደለም። በሙስና ወንጀል ተጠርጥረው የሚባለውን ነገር ሁሌ ማንሳት ያለባቸው ይመስለኛል። ላይ የለም ሙስና የሚያስጠረጥር ነገር አልነበረባቸውም የሚሉ ከሆነም የዚህ ማስረጃ ማቅረብ ነው። ሌላው እንግዲህ አሁን አንድ የበዛ የመጣ ነገር ህግ እስካለ ድረስ ከዛ ይህን ህግ የሚያስፈጽም መንግስት እስካለ ድረስ እና ሰዎች ሆን አውቀውም ይሁን ሳያውቁ ህግን እስከተላለፉ ድረስ መጠርጠር፣ መከሰስ እና መታሰር ይኖራል። አሁን ነገሮች ወዴት እየሄዱ ነው? ማንኛውንም የፖለቲካ እንቅስቃሴ አድርገህ ወንጀልም ጭምር ተላልፈህም ቢሆን ስትከሰስ እንደ የፖለቲካ እስረኞች እንፈታለሁ ብሎ እንዴት ያስራል ወደሚል የምንሄድበት ነገር ሊፈጠር እየሆነ ነው። ይሄ ከሆነ ሀገሪቷ ውስጥ ስርዓት አልበኝነት ነው የሚፈጠረው። ምን ማለት ይሆናል? ፖለቲከኛ ከሆንክ በህግ ወንጀል ተብለው የተቀመጡ ነገሮችንም የመተላለፍ መብት አለ ወደሚል ይሄዳል። ፖለቲከኛ መሆን በህገ መንግስት የተሰጠውን መብት ነው የምትጠቀመው። የአመለካከት ነጻነት፣ የመደራጀት ነጻነት፣ ሀሳብህን በነጻነት የማራመድ፣ በምርጫ ላይ የመወዳደር፣ በህዝቡ ውክልና የፖለቲካ ስልጣን የመያዝ፣ እነዚህ ነገሮች ውስጥ በነጻነት መንቀሳቀስ የምትችለው እንጂ ውከት ማስነሳት፣ ማውደም፣ በሀሰተኛ መረጃ ህዝብና መንግስትን ማጋጨት፣ ህዝብና ህዝብን ማጋጨት የመሳሰሉት ነገሮች መንግስትን ህገ መንግስታዊ ባልሆነ መንገድ ለማስወገድ እና ወደ ስልጣን ለመውጣት መሞከር ወንጀሎች ናቸው። አሁን እነዚህ ነገሮችን ፈጽሞ ፖለቲከኞች አይ እንዴት ፖለቲከኛ ሆኜ እንዴት አሰረኝ ወደሚል የመሄድ ነገር እንዳይመጣ የሚያሰጋ ነገር ነው ያለው። ፖለቲከኛ መሆን ወንጀል መፈጸም መብትም ያለው ነው። ፖለቲከኛ አይታሰርም ወደሚል የመሄድ ነገር እየታየ ነው። ይሄ ከሆነ ወደ ስርዓት አልበኝነት ስለሆነ የምንገባው በቀጣይ የህግ የበላይነት ነው። የህግ የበላይነት ካልተከበረ በስተቀር እነሱ ተጠቅመው ወደ ስልጣን ሊመጡበት የሚፈልጉበትን መንገድ ሁሉም ስለሆነ የሚፈልገው በመካከል ሁሉም ነው ምንም ሳይጠቀሙ የሚቀሩት እና አናርኪዝም ነው የሚሰፍነው። ስለዚህ የህግ የበላይነት ያለ መሆኑን የፖለቲካ ፓርቲዎቹም ማወቅ አለባቸው። መንግስትም ይህንን ነገር ማሳሰብ አለበት። እስከ ዛሬ የተፈጠረው ችግር ነው ይቅር የተባባለው እንጂ ከአሁን በኋላም እንደፈለጋችሁ እየተላለፋችሁ የአድ መታከል ትፈታላችሁ ወይም ዛሬ ገብታችሁ ነገር ትፈታላችሁ ማለት እንዳልሆነ ማሳወቅ አለበት። የህግ የበላይነት መከበራል። የህግ የበላይነት ከሌለ ዴሞክራሲ የለም። የህግ የበላይነት ከሌለ መንግስት የለም እና ይህን ሁሉም ማወቅ አለባቸው። እቺ ትንሽ ነገር ስለሆነች ትኩረት እንዲሰጣት።
እሱ ብቻ አይደለም፣ አሁን እሱን ተከትሎ 152 በሙስና የተጠረጠሩ ሰዎች ቤተሰቦች ደብዳቤ ልከዋል ለጠቅላይ ሚኒስትሩ፣ የእኛም ጉዳይ ይታይ፣ የእኛም ሰው ይፈታ የሚል እነዚህ አይነት ነገሮች እንዴት ነው? እኔ መጨረሻው ምንድን ነው ምልህ፣ አንድ ሀገር ላይ አንድ ቦታ ምልህ፣ አሁን ቅድም የድርድሩን ስናነሳ ለጊዜያዊ የሆነ ነገር መሆን የለበትም፣ ዘላቂነት ያለው ወደፊት ሊያስጠይቅ በማይችልበት ነገር መካሄድ ያለበት ነገር። በሙስና ሰው ተጨመላልቆ እያለ እንደገና አይደለም ማን ህጉና የፍርድ ቤቱ ሂደት ይፋጠንልኝ፣ እሱን እስማማለሁኝ። ምክንያቱም ፍርድ ቤቶች የተንጓተቱበት ጊዜ አለ፣ የዳኛዎች እጥረት አለ፣ ብዙ ችግሮች አሉበት። የአቃቢ ህግ አቀራረብ፣ የተከሳሽ ጠበቆች አመላለስና ስርዓት አልበኝነት የመሆንም ደግሞ አለ። አሁን እኮ የመንግስት ብቻ ሳይሆን የጠበቆች ራሳቸው የሚቆሙለትን ሰው ተከራክሮ ማስፈታት ሲገባቸው ሌላ ጣጣ ውስጥ እየገቡ ሰዎቹን እያስገቡ ሌላ እና ይሄ ነገሮች ያሉበት ሁኔታ አለና አሁን እንደገና 152 ሰዎች የ152 ቤተሰቦች ደብዳቤ ጽፏል ጠቅላይ ሚኒስትሩ። ጠቅላይ ሚኒስትሩ ደብዳቤ በተጻፈ ጊዜ እንደዚህ አንድ ሀሳብ በመጣ ቁጥር ሰው እፈታለሁ ነው ወይንስ የህግም እኮ ራሳቸውን ጠቅላይ ሚኒስትሩ እኮ ቢሆን እኮ በህግ የሚያስጠይቃቸው ነው ይሄ ታይቷል ወይ ነው? ምክንያቱም
አሳሳቢ ነው
በጣም ለሰው ምክንያቱም እሳቸውንም ቢሆን ሊያስጠይቃቸው ይችላል እሱ ሌላ ነገር ነው ግን ለማንኛቸውም ግን የጠቅላይ ሚኒስትሩም አቅም ህግ ፍርድ ቤት ያሰረውን ሰው ሁሉ ግዜ መፍታት ከሆነ እኔ አይ ፍርድ ቤት ለምን ቆመን ነው ወይ ሳይታሰሩ ሰዎቹ ቁጭ አድርጎ ሻየጠጡ እንግዲህ አሁን አድርጋችሁታል በቃ ይቀርባችሁ ሁለተኛ ታድርጉ ብለ መላክ ነው የሚያስፈልገው እንጂ ሌላ ነገር የለም ግን እዚህ በኋላ እዚህ ከተደረሰ በኋላ ህጉ ተፋጥሮ ፍርድ ቤቶች እንዲፋጠኑና አስቸኳይ እርምጃ እንዲወሰድ ማድረጉን እኔ ስማማበታለሁ ከዛ ውጪ ግን አሁን ነከለም ተፈቷልና እኔም ልፈታ ማለት ይደረግልኝ ማለቱ ግን አግባብነት ያለው አይመስለኝም እንግዲህ በዚሁና ያለችን ሰዓት ሌላ ምትለይ ነገር ከሌለ ይሄን በተመለከተ በዚሁ ሰዓታችን እየተገባ
ነው አይ ሰፊ ጉዳይ ነው ሌላ ጊዜ መመለሳች
አይቀርም
ያለን መልከቱ
የ152 ሁሉ ሰዎች አይተን እንመለስበታለን ብዙም አይረቀም በቀርብ ይሆናል እሺ ለትብብር በጣም ነው ማመሰግነው እንግዲህ ቀዳሜ ደግሞ ሌላ ፕሮግራም ይዘህልን ትቀርባለህ አድማጮች የምታዳምጡት ኢትዮጵያን ድምጽ የሬዲዮ አገልግሎት ነው ኢትዮጵያን ድምጽ የሬዲዮ አገልግሎት በየሳምንቱ ሮብ የሚያስተላልፈውን ሀገር በዚህ ሰሞን የተሰኘ ሳምንታዊ ፕሮግራም እዚህ ላይ ተጠናቀቀል ስላዳመጣችሁን እያመሰግናለን በድረ ገጻችን www.thevoiceoftp.com ተከታተሉን ለዛሬ እዚህ ይበቃናል ደህና ሁኑ ለሚከተሉት እስከምንገናኝ ለሀገራችን ሰላም ፍቅር ደስታ
ባለም ዙሪያ ሁሉ ሰላም ይሁን ምድሩ ሁሉ